Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ግቡ፣ ተሳፈሩ። ጽዮን ግርማም እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ጉዞ ወደ ኦሮሚያና ሶማሌ ክልል ድንበር እናመራለን። ሜሶ አካባቢ በተፈጠረ ግጭት 8 ሰዎች መሞታቸውን ነዋሪዎች ገለጹ።
የሞተ ሰው አለ፣ የቆሰለ ሰውም አለ።
ምን ያህል ይሆናል የሞተው? ምን ያህል ይሆናል የቆሰለው?
የሞተ ድሬ ብሎና ደደታ የሚባል ቦታ 7 ሰው ነው የሞተው። እዚህ ሜሶ ላይ 1 ሰው ነው የሞተው።
በሌላ ዜና ደግሞ የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት እርዳታውን ለታሰበው ዓላማ እንዲያውል አሳስበው ተጨማሪ የአስቸኳይ ጊዜ እርዳታ ሰጥቷል።
I'm also announcing $91 million in additional humanitarian assistance for the people of Ethiopia.
ለኢትዮጵያ ሕዝብ የሚሆን የ91 ሚሊዮን ዶላርስ ተጨማሪ የሰብአዊ ድጋፍ ይፋ ያደረኩ ያለሁት። ይህ የገንዘብ ድጋፍ ተጨማሪ የአስቸኳይ የምግብ እርዳታና ጠቃሚ የሕክምና እርዳታ ለማቅረብ ያግዛል።
የዩናይትድ ስቴትስ ዓለም አቀፍ ተራድኦ USAID ስራ አስኪያጅ ማርክ ግሪን ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ከተነጋገሩ በኋላ የሰጡት ቃል ነው። ዝርዝሩን ይዘናል።
የዛሬ ጋቢና እንግዳ ደግሞ ኢትዮጵያዊት ቆንጆ ናት። ሚስ ኢትዮጵያ USA ዮዲት ደነቀው።
ከዚህ በፊት በዩኤንኤፍፒ የተጀመረ አንድም ሴት ወደ ኋላ አትቀርም ማለት ነው። እሱ ፕሮጀክት ላይ ሴቶችን ለማበረታታት በተለይ ደግሞ በትምህርታቸው እንዲበረታቱ እኔም ካለኝ ልምድ እዚህ ቦታ እንዴት እንደደረስ ካለኝ ልምድም ሌላ ነገሮችንም በመጠቀም ሴቶችን አበረታትቼ አንድ ነገር ላይ መድረስ ነው የምፈልገው።
በዛሬው ዝግጅታችን ደግሞ ከባድ ዝናብ አዘላውሎ ንፋስ ያጥለቀለቃት የዩናይትድ ስቴትስ የቴክሳስ ግዛት ውስጥ የሚኖሩ ኢትዮጵያውያን ስላሉበት ሁኔታ እንዲገልጹልን እናሳፍራቸዋለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የምሽቱን ዓለም አቀፍ ዜናዎች ለማስደመጥ ተመልሰን መጥተናል። የሶማሊያ መንግስት የኦጋዴን ነጻነት ግንባር የስራ አስፈጻሚ ኮሚቴ አባል የሆኑት አብዱል ሐኪም ሼክ ሙሴን ለኢትዮጵያ አሳልፎ መስጠቱን አውግዞ ዓለም አቀፍ ጣልቃ ገብነት ጠይቋል። የኢትዮጵያ መንግስትም የተጠቀሱትን የቡድኑን ወታደራዊ መሪ በእጁ እንደሚገኙ አረጋግጧል። የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ
የኦብኔግ ከፍተኛ ወታደራዊ አመራር በመሆን ሲንቀሳቀስ ነበረ። በመንግስት በሽብርተኝነት ከተፈረጁ ድርጅቶች ውስጥ አንዱ እንደሆነ ይታወቃል። ስለዚህ ምክንያቱ ከዚሁ መረዳት ይቻላል ማለት ነው።
የኦጋዴን ብሔራዊው ነጻ አውጪ ግንባር ቃል አቀባይ አቶ ሐሰን አብዱላሂ የኦብኔግ አመራር ተላልፎ መሰጠታቸው የዓለም አቀፍ ሕግን ይጻረራል ብለዋል።
በኢንተርናሽናል ሕግ ደግሞ አንድ ዜጋ ሙቀሪሾ ለሶስት ዓመት የኖረ ዝም ብሎ ለኢትዮጵያ መንግስት አሳልፎ መስጠት በዓለም የተባበሩት መንግስታት ድርጅት እንደተገለጸው ይህ ደግሞ አይፈቅድም። በጣም አጸያፊ በሶማሊያ መንግስት በኩል ያደረጉት ድርጊት ነው። ተቀባይነት አይኖረውም፣ እናወግዛለን።
በኢትዮጵያ ሶማሌ ክልል የሚንቀሳቀሰው ኦብነግ በአካባቢው ፍትሐዊ አስተዳደር ባለመኖሩ የራስን እድል በራስ የመወሰን መብት እንዲከበር የሚንቀሳቀስ ቡድን ሲሆን የኢትዮጵያ መንግስት ከሌሎች ድርጅቶች ጋር ኦብነግን አሸባሪ ድርጅት ብሎ በፓርላማ በውሳኔ መፈረጁ ይታወሳል።
ኒጀር ውስጥ በያዝነው የዝናብ ወራት የወረደው ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ ቢያንስ 44 ሰዎች እንደሞቱ ታውቋል። የሲቪል ጥበቃና የቀውስ ጊዜ ጽህፈት ቤት ዋና ስራ አስኪያጅ ኮሎኔል አቡባከር ባኮ በተናገሩት መሰረት ባለፈው ሰኔ ወር አንስቶ በብዙ መቶዎች የሚቆጠሩ ኒያሜ አጠገብ የሚኖሩ ቤቶች በጎርፍ መጥለቅለቃቸው ተሰምቷል። የተባበሩት መንግስታት ድርጅት 106,000 የሚሆኑ ሰዎች መኖሪያ ቤታቸውን ሊያጡ ይችላል ሲል በግንቦት ወር አስጠንቅቆ ነበር።
የኢራቅ ጠቅላይ ሚኒስትር በታል አፋር ከተማና በመላ ናይቨንድ ክፍለ ሀገር እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል ላይ ድል አውጇል። ደስታችን ፍጹም ሆኗል። ድል ተገኝቷል። ናትፈህን ክፍለ ሀገር በአሁኑ ወቅት ሙሉ በሙሉ በኃይሎቻችን ቁጥጥር ስር ሆናለች ሲሉ ጠቅላይ ሚኒስትር ሃይደር አልአባዲ መግለጫ አውጥተዋል። በዩናይትድ ስቴትስ የሚመሩት የጥምር ኃይሎች ደግሞ የኢራቅ ወታደራዊ ኃይልን አሞግሰዋል። እንኳን ደስ አላችሁ ብለዋል። ይህንን የተቀበሩ ፈንጂዎችን የማጽዳትና የተደበቁ የጽንፈኛውን ቡድን ተዋጊዎችን የመፈለግ አደገኛ ስራ መኖሩን በማስታወስ ጥምረቱ ባወጣው መግለጫ አስጠንቅቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እንለፍ። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የተወያዩት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን በድርቅ ለተጎዱ ኢትዮጵያውያን የሚሆን የ91 ሚሊዮን ዶላርስ ተጨማሪ ድጋፍ ይፋ አድርገዋል። የኢትዮጵያ መንግስት ሁሉም ድምጾች የሚሰሙበት የፖለቲካ ምህዳር ለመፍጠርና በሕገ መንግስቱ የተረጋገጡ መብቶችን ለማክበር ተጨባጭ እርምጃዎች እንዲወስድም የአሜሪካው ባለስልጣን አሳስበዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል።
ለሁለት ቀናት ጉብኝት ኢትዮጵያ የሚገኙት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን የዛሬ መርሃ ግብሮች አንዱ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የተደረገ ውይይት ነው። ከዚህ ውይይት በኋላ በንባብ ባሰሙት መግለጫም ነው በድርቅ ለተጎዱ ኢትዮጵያውያን ተጨማሪ እርዳታ ይፋ ያደረጉት።
As I told the Prime Minister, I recognize that Ethiopia has immediate humanitarian needs as well.
ለጠቅላይ ሚኒስትሩ እንደነገርኳቸው ኢትዮጵያ አስቸኳይ የምግብ እርዳታ ያስፈልጋታል። ትናንት ወደ ረሃብና ቸነፈር በቀረበ ሁኔታ የሚገኘው ሶማሌ ክልል ለምግብ እርዳታ ያለውን አጣዳፊ ፍላጎት ተረድቻለሁ።
That's why in addition to feed the future I'm also announcing $91 million in additional humanitarian assistance for the people of Ethiopia.
ለዚህም ነው ቀጣዩን ትውልድ ለመመገብ ያለመው ፊድ ዘ ፊውቸር መርሃ ግብር በተጨማሪ ለኢትዮጵያ ሕዝብ የሚሆን የ91 ሚሊዮን ዶላርስ ተጨማሪ የሰብአዊ ድጋፍ ይፋ ያደረኩ ያለሁት። ይሄ ገንዘብ ድጋፍ ተጨማሪ ያስቸኳይ የምግብ እርዳታና ጠቃሚ የሕክምና እርዳታ ለማቅረብ ያግዛል።
በዚህ አመት በኢትዮጵያ በተከሰተው ድርቅ ምክንያት 8.5 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው በቅርቡ የተከለሰው የሰብአዊ እርዳታ ሰነድ አመልክቷል። እንደ አውሮፓውያን አቆጣጠር እስከሚቀጥለው ታህሳስ 2017 ብቻም $400 ሚሊዮን በላይ እንደሚያስፈልግ ሰነዱ ጠቁሟል። የዩኤስአይዲ አስተዳዳሪ ዛሬ ይፋ ያደረጉት እርዳታም ለዚሁ ያስቸኳይ ምግብ አቅርቦት የሚውል ነው። በዚህ የፈረንጆች አመት ብቻ አገራቸው ለኢትዮጵያ ድርቅ ምላሽ የሚሆን $400 ሚሊዮን በላይ መስጠቷንም አምባሳደር ግሪን አስተውሰዋል። መንግስት ለባለፈው አመት ድርቅ እንዳደረገው ሁሉ ዘንድሮም ተመጣጣይ ገንዘብ እንዲመደብ ለድርቁ የሚደረገው ድጋፍም ለታሰበለት አላማ እንዲውል አምባሳደር ግሪን ጠይቀዋል።
I applauded the Prime Minister for his government's response.
ጠቅላይ ሚኒስትሩም ባለፉት ሁለት አመታት ለተከሰተው ድርቅ መንግስታቸው የሰጠው ምላሽ አድንቄያለሁ። ለዚህኛውም ድርቅ ተመሳሳይ ገንዘብ እንዲመድቡና ትኩረት እንዲሰጡ ማሳስበያለሁ። ዩናይትድ ስቴትስ ተጋላጭ ለሆኑ ህዝቦች እርዳታ መስጠቷን ተቀጥላለች። ነገር ግን ተጠቂዎቹ ያሉባቸው ሀገሮችና አጋሮች በቀውስ ሰዓት ጥረታቸውን ለማሳደግ ፈቃደኛ መሆን እንዳለባቸው ሁላችንም እናምናለን። ጠቅላይ ሚኒስትሩም ይሄንንም ማድረግ እንደሚፈልጉ ጠቁመዋል።
I also noted the importance of assistance resources being used for their intended purpose.
ለእርዳታ የሚመጡ ግብአቶች ለታለመላቸው ዓላማ መዋል እንዳለባቸውም ጠቁሚያለሁ።
በፕሬዝዳንት ዶናልድ ትራምፕ የተሾሙት የመጀመሪያው የዩኤስአይዲ አስተዳዳሪ ማርክ ግሪን ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ያደረጉት ውይይት ፖለቲካዊ ጉዳዮች ጭምር የተነሱበት እንደሆነ ጠቁመዋል። ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ ባሰሙት መግለጫም ይህንኑ ጠቅሰዋል።
I urge the government of Ethiopia to take concrete steps to create political space for all voices to be heard and to uphold constitutionally guaranteed rights.
የኢትዮጵያ መንግስት ሁሉም ድምጾች የሚሰሙበት የፖለቲካ ምህዳር ለመፍጠርና በሕገ መንግሥቱ የተረጋገጡ መብቶችን ለማክበር ተጨባጭ እርምጃዎች እንዲወስድም አሳስቢያለሁ።
አምባሳደር ግሪን ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት የኢትዮጵያን ተደጋጋሚ የድርቅ ተጋላጭነት በተመለከተ መንግስትና የግሉ ዘርፍ በጋራ የመስራታቸውን አስፈላጊነት ማንሳታቸውም በዩኤስአይዲ መግለጫ ተመልክቷል። ዩናይትድ ስቴትስ የኢትዮጵያ ዋነኛ የሰብአዊ እርዳታ ለጋሽ ሀገር ናት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባችን ስናልፍ የኦሮሚያና የሶማሌ ክልል ድንበር በሚያዋስናቸው ሜሶ አካባቢ በተፈጠረ ግጭት 8 ሰዎች መሞታቸውን ነዋሪዎች ገለጹ። የአካባቢው ነዋሪዎች ግጭቱን ከሰኞ እስከ ረቡዕ የተደረገ ውጊያ ነው ብለውታል። ውጊያ በኦሮሚያ ክልል በሚገኙ አርብቶ አደሮችና በሶማሌ ክልል ልዩ ኃይል መካከል የተፈጸመ መሆኑንም ለአሜሪካ ድምጽ ገልጸዋል። በዚህ ጉዳይ ላይ የሁለቱም ክልል ኃላፊዎችን ምላሽ ለማግኘት ያልቻለን ሲሆን ከዚህ ቀደም ባለስልጣናቱ የሰጡት መግለጫ ካሁን በኋላ በሁለቱም ክልሎች የሚፈጠር ግጭት የሚጠፋ የሰው ሕይወት አይኖርም ብለው ነበር። ጽዮን ግርማ ዝርዝር አላት።
በኦሮሚያና በሶማሌ ክልል አዋሳኝ የድንበር ቦታዎች እየተፈጠረ ያለው ግጭት ለበርካታ ሰዎች ሕይወት መጥፋት ምክንያት ሆኖ መቀጠሉን ነዋሪዎች እየገለጹ ነው። በተለያዩ አዋሳኝ የድንበር አካባቢዎች በተለያየ ጊዜ እየተፈጠሩ ያሉትን ግጭቶችና እየጠፋ ነው የተባለውን የሰው ሕይወት በተመለከተ በቀደሙት ጊዜያት ዘገባዎቻችን ስናቀርብ የቆየን ሲሆን አሁን ደግሞ ይህ ግጭት ከዋና ከተማዋ አዲስ አበባ በስተምስራቅ 293 ኪሎ ሜትር ርቀት ላይ የምትገኘው የመኪናና የባቡር መንገድ የሚያቋርጣት በድንበርም የአፋርና የሶማሌ ክልል የሚያዋስኗት በምዕራብ ሐረርጌ በጭሮ ዞን በሚኤሶ ወረዳ ሚኤሶ ከተማ ሰኞ ነሐሴ 22 ቀን 2009 ዓ.ም ረቡዕ ነሐሴ 24 ቀን ደግሞ በሬዳ በተባለችና ልዩ ቦታ ኩርፋ ኤጀራ በምትሰኝ ቦታ በኦሮሚያ ክልል ካሉ ነዋሪዎች፣ ከብት ከሚጠብቁ አርብቶ አደሮችና በሶማሌ ክልል ልዩ ኃይል እያሉ በሚጠሯቸው ታጣቂዎች መካከል ግጭት መፈጠሩን ያነጋገርናቸው ነዋሪዎች ይናገራሉ። በሚኤሶ አካባቢ የሚኖሩና ስማቸውን እንዳንጠቅስ የጠየቁን ነዋሪ ሁኔታውን ውጊያ ያሉት ሲሆን በሶማሌ ክልል በኩል የነበሩትን ደግሞ የልዩ ኃይል ታጣቂዎች እያሉ ይጠሯቸዋል።
ከትላንት ወዲያ እዚህ ውጊያ ነበረ። የሶማሊያ ክልል ልዩ ኃይል እዚህ ሚኤሶ ከተማ ላይ ውጊያ ከፍቶ ብዙ ችግር እየተፈጠረ ነው።
ውጊያ ሲሉ መቼም ውጊያ ለማለት በሁለቱም በኩል ጦር መሳሪያ የታገዘ ነገር መኖር አለበት እና ውጊያ ማለት ምንድን ነው?
የታጠቀ ኃይል ነው። በእኛ በኩል ያው የታጠቀ ኃይል የለንም። እንግዲህ ሚሊሻዎች አሉ። ሰፈር ውስጥ ነው ውጊያው የተከፈተው። እዚሁ ሰፈር ውስጥ
በምን ምክንያት ነው የተነሳው?
ይሄ የድንበር መስፋፋት ጉዳይ ነው እንጂ ሌላ ምክንያት የለም። ድንበር መስፋፋት ነው በቃ። የራሳቸውን ድንበር አልፎ የሰውን ድንበር ለመያዝ
ድንበር ማስፋፋት ነው ሲሉ፣ የት ጋ ነው? ሚኤሶ ጋር ከሶማሊያ ክልል ጋር የሚዋሰን ድንበር አለ ሚኤሶ ውስጥ።
እንግዲህ ያው እዚህ መጥተው ነው እንግዲህ ሰፈር ውስጥ ነው። ድንበርም አይባልም እኛ ሰፈር ውስጥ ነው።
ሰፈር ውስጥ ሲነሳ ከማን ጋር ነው የተነሳው? እንግዲህ የሶማሌ ክልል ልዩ ፖሊስ ነው ብለዋል እና ከማን ጋር ነው የነበረው? ከመንደር ነው
ወይስ ከህዝብ ጋር ነው? በቃ ህዝብ ጋር ህዝብ ጋር እና እዚህ እንትናዎች አሉ አለም ከብት አርቢ እርባታ ቦታ።
እሺ።
እዛም ያው ከእኛ ጎን እንደዚህ ገጠር ውስጥ አለ። እነሱ ጋርም በጣም ውጊያው ተከስቶ ነበር።
በዚህ በግጭት የተጎዳ ሰው አለ?
አለ ያው የሞተ ድሬ ብሎና ደደታ የሚባል ቦታ 7 ሰው ነው የሞተው። እዚህ ሚኤሶ ላይ 1 ሰው ነው የሞተው።
ስለዚህ በአጠቃላይ 8 ሰው ነው የሞተው።
8 ሰው ነው የሞተው። ያው ቁስለኛው እንግዲህ የዛ እንደዛ የተጣራ ነገር የለኝም። የዚህ ቁስለኛው 4 ሰው ነው።
በሶማሌ ክልል በኩል ውስጥ የሞተ ሰው አለ?
እነዛ የታጠቀ ኃይል ነው። ከባድ መሳሪያ ነው የታጠቀው እንዳለ ሰራዊት ነው። ይህ እኮ የበሬ ማበር ነው እኮ እዚህ የተወጡ።
ይህንን በተመለከተ ፌዴራል ፖሊስ ጣልቃ ገብቶ ሁኔታውን ለማብረድ አልሞከረም?
የክልሉ ፖሊስ ቢሞክርም ያው ከአቅማቸው በላይ ነው። የክልሉ ፖሊስ ግን የቆሰለ ሰው 2 ሰው አለ። ግን የፌዴራል ፖሊስ ገብቶ ያው በእኛ ላይ ነው እንጂ በእነሱ ላይ ምንም ነገር እርምጃ የወሰደ ነገር እስካሁን አላየንም።
በእናንተ ላይ ምን ተወሰደ እርምጃ?
ልጆቹንም በዱላ እየተፈጠረው ነው ከከተማ ውስጥ ያወጡት። ከተማ ውስጥ አትናገሩ፣ አንድ ነገር መናገርም አትችሉም በማለት በጣም ልጆች እዚህ ተማሪዎች ምንም መሳሪያ ያልያዙትን ወገን በዱላ እየተገደሉ ብዙ ብጥብጥ ነው የተነሳው ማለት ነው። በነሱ በኩል
እንግዲህ በዛ አካባቢ እንደምናስታውሰው በ1997 አካባቢ ሪፈረንደም ከመደረጉና ሙሉ በሶማሌ ክልል ሚኤስቶ ደግሞ በኦሮሚያ ክልል ይተዳደሩ የሚለው ውሳኔ በሪፈረንደም ከመጽደቁ በፊት ቀደም ብሎ ባለው ጊዜ እና እንዲሁም ደግሞ ከዛ በኋላ ያለው የሁለቱ ህዝቦች ማህበራዊ ትስስር፣ የጋብቻ ሁኔታ እንደዚሁም የንግድ እንቅስቃሴ ምን ይመስል ነበረ?
መንግስት ህግ አስገብቶ ነው እንጂ አጣላን ድሮ እንደዚህ ምንም ነገር አንድ ላይ ነው የምንኖረው፣ አንድ ላይ ነው የምንሰራው፣ ምንም እንትን የለም። እንግዲህ ያው እነሱ ህግ መንሰው ከመንግስት ወቃ የሚያስነሳው እንጂ ምንም ነገር ህብረተሰቡ አሁንም ያለ
መንግስት ነው ገብቶ ያጣላን እንጂ ሲሉ ምን ለማለት ነው?
መንግስት ነው ያው ዳንጋው ለማስፋት ድንበሩን ለማስፋት ፍልሚያ እንዲያደርጉ ያነሳሳው እነሱንም ልዩ ሀይሎችም ብዙ ጊዜ ከዛ ከነሱ ውስጥ የምናገሩም አለ። እንደዚህ ነው እኛ አይደለንም መንግስት ነው እኛ አስታጥቆን በግድ ነው የሚያዋጋን ብለው የተናገሩት አሉ።
የመነጋገር እድሉ ገጥሟችኋል? አብራችሁ ከማህበረሰቡ ጋር
እንነጋገራለን። አሁንም እኮ እኛ ጋር ያለ ማህበረሰብ ብዙ ማህበረሰብ አለ። መንግስት ሰራዊት አንተ አሰልጥነው ነው ሁሌ እኛ ላይ የሚያሰማራ።
ሌላኛው የአካባቢው ነዋሪ በበኩላቸው በድንበሮቹ አዋሳኝ ቦታዎች የግጦሽ መሬትና የውሃ ጉዳይ ጸብ እንደሌለ ገልጸው ዋናው ጉዳይ የድንበርና ቦታ ነው ይላሉ።
ምንም መፍትሄ የለውም። የሚገርምሽ ነገር ይሄ መንግስት የእኛን ሰላም የመጠበቅ ግዴታ አለበት። ትላንት አሁን ለምሳሌ ቢትወስጂ ጦርነቱ እየተካሄደ ባለበት ሰዓት እንግዲህ እቺ ከተማ ኦሮሚያ ስር ነው የምትተዳደረው። በኦሮሚያ ህገ መንግስት አንቀጽ 49 ንዑስ አንቀጽ 1-3 ስርም የኦሮሚያ መንግስት የህዝቡን ሰላም የማስጠበቅ አለበት፣ ፖሊስ አለ። ህገ መንግስቱ የምትወስጂ የፌዴራል መንግስት ፋንክሽን ኢን ዘ ፓወር የሚለውን አንቀጽ 50 የምትወስጂ ከራሳቸው አቅም በላይ ከሆነ የራሱ ፖሊስ ሰላም ማስጠበቅ ካልቻለ ብቻ ነው ለፌዴራል አቤቱታ አቅርቦ የፌዴራል ሰራዊት መጥቶ ሰፍሮን ሰላምን መረጋጋትን እንትን የሚያካሂደው። የሚገርሙ እቺ ከተማ ማን እንደሚያስተዳድር ሰው አይታወቁም።
ነዋሪዎቹ ሙሉን ኃላፊነት መውሰድ ያለበት መንግስት ነው ይላሉ። የፌዴራል የኦሮሚያና የሶማሌ ክልል መንግስታት እንዲህ ያሉ ችግሮችን ፈተው ነገሮችን ወደ ነበረበት መልሰው ህዝቦች በሰላም እንዲኖሩ ማድረግ ሲችሉ ምንም በማይታወቅ ምክንያት ጦርነት እየተካሄደ የሰው ህይወት እየጠፋ ነው ይላሉ። ይህንን በተመለከተ የሶማሌ ክልል ምላሽ ለማግኘት ከፍተኛ ጥረት አድርገናል። የክልሉን የኮሙኒኬሽን ጽህፈት ቤት ቢሮ ኃላፊ አቶ ኢድሪስ ጋር የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል፣ ግን ስልካቸው አይነሳም። ልዩ ፖሊስ ኃይል በሚል የተዋቀረ አካል ካለም ስልክ ለማግኘትና ለማነጋገር ከፍተኛ ጥረት አድርገናል፣ አልተሳካም። በኦሮሚያ በኩል የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ጋርም ተደጋጋሚ የስልክ ሙከራ አድርገናል፣ አልተነሳልንም። በሌላ በኩል አቶ አዲሱ አረጋ ይህንን ጉዳይ በተመለከተ ሰሞኑን ከአፋን ኦሮሞ ዝግጅት ክፍላችን ጋር ቃለ ምልልስ አድርገው ነበር። በቃለ ምልልሱም የኦሮሚያ ክልል በ1997 ዓ.ም በህዝቡ ፍላጎት የተሰጠው ሪፈረንደም መከበር ይኖርበታል የሚል ጠንካራ አቋም ይዞ ከሶማሌ ክልላዊ መንግስት ጋር የፌዴራል መንግስት በተገኘበት ተከታታይ ሰፊ ውይይት ሲያካሄዱ እንደነበር ተናግረዋል። ላለፉት ረጅም ዓመታት ይህ ድንበር ሳይካለል መቅረቱ የተለያዩ ችግሮች ሲያስነሳ ነበርም ብለዋል። አሁን እየተገኘ ያለው ውጤት በሁለቱ ክልሎች መካከል የነበረ ረብሻና የሰላም መታጣት አሁን እየቀነሰ ሄዷልም ብለው ነበር። ድንበር በማካለል ሂደትም ጥሩ ደረጃ ላይ እንገኛለን ብለዋል።
ኢሳመስ መሪጣን ላፊላሌጣን ሂካጅራ ይቹ ከነብረ ደርቤ ለፍት ኦሮሚያ ሽከሜ
አሁንም ጉዳዩን በውይይት እየፈታን ነው። ከዛ ባለፈ የኦሮሚያ መሬት ተቆርጦ ተወሰደ የሚባለው ከመሰረቱ ትክክል አይደለም። በምስራቅ ሐረርጌ ውስጥ እየተደረገ ያለው ለምሳሌ 49 ቀበሌዎች ወደ ኦሮሚያ እንዲካለሉ ተወስኗል። ጭናቅሰንን ብንወስድ እዚያው ጭናቅሰን ውስጥ ሆኖ ሶማሌዎች የሚኖሩበትና የሶማሌ ክልል የሚያስተዳድረው ቀበሌዎች አሉ። ኦሮሞዎች የሚኖሩበትና በአንጻሩም በሶማሌ ክልል ውስጥ ኦሮሚያ የሚያስተዳድራቸው ቀበሌዎች አሉ። ይህ በጂኦግራፊያዊ አቀማመጥ በመቀራረብ ላይ የተመሰረተ ነው።
አሁን በሚኤሶ ሰኞና ረቡዕ ዕለት ጠፋ የተባለውን የሰው ሕይወት በተመለከተ ለዛሬ የሁሉንም ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጫፍ ላይ ደግሞ ያዝና አርገውና ቆንጆና ሳፈር የዛሬ ጋቢና እንግዳችን ወይዘሪት ኢትዮጵያ አሜሪካናት ባለፈው ቅዳሜ ምሽት ዋሽንግተን ዲሲ የዩናይትድ ስቴትስ ግዛቶች ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተሳተፉበት የቁንጅና ውድድር ተካሂዶ ነበር። በዚህ አመት ለሁለተኛ ጊዜ በተዘጋጀው ሚስ ኢትዮጵያ ዩኤስኤ የኢትዮጵያ ቆንጆ ሆና በዩናይትድ ስቴትስ ማለት ነው ከ14ቱ እጩ ተወዳዳሪዎች ያሸነፈችው ዮዲት ደነቀው ስትሆን የወጣት ሴት ልጆችን በትምህርት ለማብቃትና ለማበረታታት የተያዙ ጥረቶችን በማገዝ እንደምትሰራ በጋቢና ተሳፍራ ተነግረናለች። መስታወት አረጋው ጋር ቆይታ አድርገዋል።
የቁንጅና ውድድሩ መድረክ የተከፈተው 14ቱም ቆነጃጅቶች በጋራ በሚደንሱት ሞቅ ባለ ሙዚቃ በታጀበ ዳንስ ነበር። ቀድሞ የተዘጋጀ የእያንዳንዳቸውን አስተሳሰብና የወደፊት ዓላማ የሚገልጹበት አጭር የቪዲዮ ቅንብርም ለታዳሚው ለእይታ ቀርቧል። የኢትዮጵያ ባህላዊ ጭፈራና አለባበስን ጨምሮ በተለያዩ አልባሳት ቆነጃጅቱ ወደ መድረኩ በመውጣት ቁንጅናቸውን ለታዳሚውና ለዳኞቹ አሳይተዋል። የመጨረሻውና እያንዳንዳቸውን በከፍተኛ የነጥብ ልዩነት ወደሚለያያቸው የዳኞች ጥያቄና መልስ ተሸጋገሩ። ቆነጃጅቱም ማንነታቸውንና ዓላማቸውን ገለጹ። እናም አሸናፊዋ ቆንጆ በመጨረሻ ማን እንደሆነች ተገለጸ። ለመጨረሻው ዙር ካለፉት 14ቱ ቆነጃጅት ተፎካካሪዎች ውስጥ በአንደኝነት ያሸነፈችው ዮዲት ደነቀው የዘንድሯ የኢትዮጵያ ቆንጆ በዩናይትድ ስቴትስ ሆናለች።
ቁንጅናን ማወዳደር ሳይሆን አንድ ሴት የራሷ የሆነ ፐርሰናሊቲዎች በውስጧ ያላት ታለንት እንደገና ለኮሚኒቲ ሰርቭ የምታደርገው ነገር አለ እና በዚህ አጋጣሚ ይሄን ተጠቅማ ያንን ነገር ማስተላለፍ ኮሚኒቲውን ሰርቭ ማድረግ ትችላለች እና ያላቸውን ነገር ማድረግ የሚችሉት በዚህ አጋጣሚ ነው እና ብዙ ጥቅሞች አሉት ብዬ ነው የማስበው።
ይሄ የመጀመሪያ ውድድርሽ ነው?
ኢትዮጵያ እያለሁኝ ሚስ ባህር ዳር ላይ የ12ኛ ክፍል ተማሪ እያለሁ ተወዳድሬ ነበረ።
የባህር ዳር ልጅ ነሽ?
አዎ፣ የባህር ዳር ልጅ ነኝ።
ወደ ዩናይትድ ስቴትስ ከመጣሽ ምን ያህል ጊዜ ሆነሽ?
አሁን 5 ዓመት ሊሆነኝ ነው።
እንግዲህ በሌላ ሙያ ላይ እንደምትሰሪም ሰምቻለሁ እና ምንድን ነው ሙያሽ?
ኦዲተር ነኝ። ማስተርሴን የሰራሁት በቢዝነስ አድሚኒስትሬሽን ነው። ሜጀር አካውንቲንግ እና ኦዲተር ነኝ።
እድሜሽ ስንት ነው መጠየቅ ካለብኝ?
ችግር የለውም። 27 አሁን 28 ዓመት እየሆነ ወደ 28።
እንግዲህ ቁመትሽ የሰጠ ነው፣ ውበትሽም ቆንጆ ነሽ፣ ግን የውስጥ ውበት ይበልጣል እያልሽ ያለሽው አይደል?
አዎ፣ አመሰግናለሁ።
በዚህ የቁንጅና ውድድር ላይ መሳተፍሽና ማሸነፍሽ ምን ስሜት ፈጠረብሽ እስቲ ንገሪኝ።
ደስ ብሎኛል፣ ግን ያው ኃላፊነትም ነው ማሸነፉ ብቻ ሳይሆን ያው የምትቀጥሏ ልጅ እስከምትመረጥ በዚህ ጊዜ ያው አንድ ነገር ሰርቼ ማለፍ አለብኝ እና አሁን እሱ ላይ ነው እያተኮርኩ ያለሁት እና እኔም ሊቭ ኖ ውመን ቢሃይንድ የሚል ፕሮጀክት አለ። ከዚህ በፊት በዩኤንኤፍፒኤ የተጀመረ አንድም ሴት ወደኋላ አትቀርም ማለት ነው። እሱ ፕሮጀክት ላይ ሴቶችን ለማበረታታት በተለይ ደግሞ በትምህርታቸው እንዲበረታቱ እኔም ካለኝ ልምድ እዚህ ቦታ እንዴት እንደደረስኩ አሜሪካም አገር ከመጣ በኋላ ነው ማስተርሴን የሰራሁትና እንዴት እዚህ ቦታ መድረስ እንደቻልኩ እንዴት እዚህ ቦታ መድረስ እንደሚችሉ ካለኝ ልምድም ሌላ ነገሮችንም በመጠቀም ሴቶችን አበረታትቼ አንድ ነገር ላይ መድረስ ነው የምፈልገው።
እሺ፣ ስለዚህ ሴት ወጣት ልጆችን ማበርታት መርታት የሚለው ነው አላማ ይዘሽ ተነሳሽው በዚህ ነው ያሸነፍሽው ማለት ነው?
ዋናው ነጥብ ትምህርት ያጡትን ትምህርት እንዲያገኙ እንዲሁም ደግሞ ትምህርት ላይ ፍላጎትም ከሌላቸው እነሱን አበረታቶ ወደ ትክክለኛ ቦታ ማለት ለነሱ ሴት ልጅ ምንም ነገር ማድረግ እንደምትችል ሴት ልጅ ከተቀየረች ደግሞ ሁሉን ነገር ማድረግ እንደምትችል ሴት ልጅ እናት ነች፣ እህት ነች፣ ሚስት ነች እና አንድን ሴት ማስተማር ከቻለን ሴት ከቤተሰቧ ጀምራ ከአካባቢዋ አገሯን ሁሉን ነገር መቀየር ትችላለች እና እዛ ደረጃ ግን ያችን ሴት ልጅ ለማድረስ ብዙ ነገር አለ በማህበረሰቡም በሁሉም ነገር እና እዛ ቦታ እስክትደርስ የሚያበረታታት ነገር ያስፈልጋታል። ወደ አገር ቤትም ስትሄጂ አንዳንዴ ትምህርት እድሉም ላይኖር ይችላል፣ የማበረታታቱ ሁኔታም ላይኖር ይችላል እና ሴት እኩል እንደሆነች እና ሁሉን ነገር ማድረግ እንደምትችል እንዲሁም በተሻለ ማህበረሰቡንም አገርን መቀየር እንደምትችል ያንን ነገር ነው መፍጠር የምፈልገው።
እሺ፣ 7 ዳኞች ፊትና ከ200 በላይ የሚሆኑ ተመልካቾች ባሉበት ነው እንግዲህ መድረክ ላይ አላማሽን ስታስረጂ የነበረው። ምን ይመስላል እንደው ምን ስሜት ነው የፈጠረብሽ?
መጀመሪያ ከውድድሩ በፊት ውድድሩ ኦገስት 26 ቅዳሜ ነው የነበረው። እኛ አርብ ማታ ከሁሉም ዳኞች ጋር ሁሉም ተወዳዳሪ ቃለ መጠይቅ ተደርጎልን ኢንተርቪው ነበረን እና እሱ ኢንተርቪው ትንሽ ከበድ ያለ ነበር። ምክንያቱም ብዙ ጥያቄዎች አላማችን መረዳት ስለሚፈልጉ ብዙ ነገሮችን ነበረ በዝርዝር የጠየቁን። ከዛ በኋላ መድረክ ላይ የነበረው ቶፕ 5 ለገቡ ልጆች መለያ ጥያቄ ነበር። ለእኔ የደረሰኝ ጥያቄ ስለ ዶናልድ ትራምፕ ነበረ እና እሱን ነበር ያስረዳሁት።
ምንድን ነበር ጥያቄው?
ፕሬዚዳንት ዶናልድ ትራምፕ ለኢትዮጵያ ምን ያደርጋል ብለሽ ትጠብቂያለሽ የሚል ነበረ።
ምን ብለሽ መለሽ?
እኔ የመለስኩት ያው በግሌ ዶናልድ ትራምፕን እንደማልደግፍ፣ ምክንያቱም ኢሚግራንቶችን ስለማይደግፍ፣ ሁላችንም ደግሞ ኢሚግራንት ስለሆንን ለኢትዮጵያ ምንም ነገር ያደርጋል ብዬ አልጠብቅም የሚል መልስ ነበር የሰጠሁት። ሁሉም ተመልካች የተደሰተበት መልስ ነበረ።
ከዚህ በኋላ ቀጣዩ እርምጃሽ ምንድን ነው?
አሁን እኔ እንደነገርኩሽ ሴቶችን ማበረታታት የሚለው ላይ ነው እና እሱ ላይ ፕሮፖዛል እያዘጋጀሁ ነው። በምን መልኩ ነው ያንን ነገር የማደርገው የሚለውን ስፖንሰሮች ለማግኘት ይሄንን ነገር ለማድረግ ስንቀሳቀስ የሚደግፉኝ ከዩኤን ጀምሮ ሌላም ደግሞ በዛ ስር ያሉት እነሱ ጋር ለመነጋገር እንቅስቃሴ እያደረግኩ ነው ያለሁት።
እና መቼ ነው አላማሽን ተግባራዊ ማድረግ የምትጀምሪው?
ካሸነፍኩበት ቀን ጀምሮ ከሚቀጥለው ቀን ጀምሮ እንቅስቃሴዎችን ጀምሬያለሁ።
ምን አረግሽ እስቲ ንገሪኝ፣ እንደው በአጭሩ የደረስሽበትን። አጭር ቀን ያለው አንድ ሳምንትም አልሞላሽም ካሸነፍሽ።
አዎ፣ ኢሜል መላክ የነበረብኝ ኢሜሎች ነበረ። ያው የምፈልግ መስራት የምፈልገው አላማ ላይ እነሱን ልኬያለሁ። አሁን የእነሱ ምላሽ እየጠበቅኩ ነው።
ለማለት
ያው እንደነገርኩሽ ዩኤንም ሌላም ደግሞ እንደዚህ በሴቶች ዙሪያ የሚሰሩ ያው እንደነገርኩሽ ሌላ ደግሞ ሬጉላር ስራ አለን ከሰኞ እስከ አርብ እና ብዙ ጊዜ ከስራ በኋላ እና ቅዳሜና እሁድ ነው እነዚህን ነገሮች መስራት የምችለው።
ስለዚህ ወደ ኢትዮጵያ ተመልሰሽ አላማሽን እንግዲህ ከዳር ታደርሻለሽ የሚል ተስፋ እንያዝ።
አዎ፣ እሱ ነው አላማዬ።
እሺ፣ እሺ። ዮዲት፣ በድጋሚ ዮዲት ደነቀው እንኳን ደስ አለሽ። በሰፊው እንዲሁ በቪዲዮ ደግሞ እንግዳ አድርገን እናመጣሻለን ወደ ጋቢና።
እሺ፣ በጣም አመሰግናለሁ መስታወት።
እሺ፣ መልካም ጊዜ።
እኔም በጣም አመሰግናለሁ።
ዝግጅታችን እየተጠናቀቀ ነው። እንግዲህ በደቡብ ምስራቋ የዩናይትድ ስቴትስ ቴክሳስ ግዛት በተለይ ሂውስተን ከተማ ላይ ከባድ ጎርፍ ተከስቷል። ከአውሎ ንፋስ ጋር የተያያዘ ነው። በዚያ ክፍለ ሀገር የፖሊስ ባልደረባ የነበሩ ሸሪፍ ኃይሌ ተፈራን ጠይቀናቸዋል ስላለ ሁኔታ እንዲገልጹ።
እኔ አንድ ብዙ አሉ ግን አንድ የሚያሳዝነው ዶክተር ነው። እዚህ ህንድ ዶክተር ከሆስፒታል ወጥቶ ሌሎች በሽተኞች ስላሉኝ ወደ እነሱ መሄድ አለብኝ ብሎ አይ መንገዱ አይቻልም አያሳልፍም ስንለው አይ እኔ ሞክራለሁ ብሎ ሄደ። ብዙም አልሄደም፣ አንድ 200 ሜትር የሚሆን ያህል ሄደ። ውሃ ውስጥ ገባ። እንደምንም በር ከፍቶ ወጣ። መኪናው ተዋጠች።
ተረፈ፣ ግን
ተረፈ፣ ተመልሶ ተረፈ።
እንቃወማለን አንቺን
የተከበራችሁ አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
ፌስቡክ ላይ አት ቪኦኤ አማሪክ ላይ ታገኙናላችሁ። እኛም እንግዲህ ጫፍ ላይ ደርሰናል። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነው ሄኖክ ሰማግዜርና
ጽዮን ግርማንን፣ ዝግጅታችንን ሲያቀናብረልን የቆየው ፋሲል ገበየሁና የጋቢና ዲጄ ፋትሱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
በነገው ጉዞ እንገናኛለን።